አንዱም መጥቶ
አንዴ መጨረሻ ጥያቄ ልጠይቅ ኢንጂነር ወገኔ ቃልን ዳውንሎድ ስናረግ ከዚህ በፊት ሌላ አማርኛ አፕሊኬሽን ዳውን
ይህ በኢትዮጵያ ማህበረሰብ ማህበር በአትላንታ እየተዘጋጀ የሚቀርብ የሬዲዮ መርሃ ግብር ነው። ጤና ይስጥልን አድማጮቻችን፣ እንደምሰነበታችሁ። እለተ እሁድን ጠብቆ በአየር ላይ የሚውለው የማህበረሰባችን ድምፅ በ1100 ኤኤም ከWWWA የሬዲዮ ጣቢያ ጋር በመተባበር ከአንድ ሰዓት እስከ ሁለት ሰዓት ፒኤም የሚያስተላልፈውን ዝግጅቱን እነሆ ጀመረ።
ሰላም ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያን አድማጮች እንዲሁም የኢትዮጵያ ወዳጆችና ይህን ፕሮግራም የምትከታተሉ ሁላችሁም እንደምን ከረማችሁ? ይህ የምታዳምጡት በዚህ ሳምንት በየሳምንቱ እሁድ ከአንድ ሰዓት እስከ ሁለት ሰዓት በቀጥታ የሚሰራጭላችሁን የኢትዮጵያ ኮሚኒቲ ማህበር ሬዲዮ ፕሮግራም ነው። ከፕሮግራሙ ጋር አብረናችሁ እንቆየው። እኔ ዮናስ ታምሩ፣ በቴክኒኩ ደግሞ ሳሚና በቃሉም ደግሞ ዛሬ እንግዳችን ነው። ባለፈው ሳምንት ያለፈውን መጻጽፍ ይዞልን ቀርቧል። እንግዲህ የማህበረሰብ ማስተዋቂያ ማሉን ባለፈው ሳምንት ትንሽ ስለ ኮንሰርት አውርተን ነበርና ስለሱም አንዳንድ መግለጫዎችን እንሰጣለን። የማህበረሰብ ማስተዋቂያዎች አሉን። ስለ ማህበረሰብ ማስተዋቂያዎችን በዛውም ምን እንደምንነጋገር ነገሮች ይኖራሉ። አሁን ከመሽጋገሪያ ሙዚቃ በኋላ ቀጥታ ወደ ፕሮግራማችን እንቀጥላለን። አሁን ወደ ፕሮግራሙ
አነ ምፍቅርኪ ቡርሴ መሳብ ትቼ ቀረብን ወጥቼ ታይማ እና
እሺ አድማጮች እንግዲህ የጸግማን ነው ተመስገን ገብረ እግዚአብሔር ዝና ያወዛውዘን ስራው ግጥምና ዜማው የቴዲ አፍሮ እንደሆነ ነው መረጃው ያለኝ በጣም አሪፍ ዘፈን ነው አሁን በቀጥታ የምሄደው ካም በፊት ማስተዋወቅ ማህበረሰብ ማስተዋወቂያው ስናስተዋውቅ በቴክስትም በኢሜይልም በተለያየ መልኩ እንደው ስራ ለማብዛት ለማገልገል በቅንነት እያረግን እስከዛሬ ድረስ እያገለገልን ነበር ነገር ግን ይሄ አሰራራችን ስራውን በትክክል እንዳንሰራ እያረገና ያለውና መተላለፍ ያለበት ፕሮግራም ሳይተላለፍ በተለያዩ ስህተቶች ምክንያት ሳይተላለፍ እየቀረ ካንድም ሁለቴም ስለተደጋገመ ይህን ነገር ለማስተካከል ደግሞ የሆነ ቆራጣ የሆነ እርምጃ መውሰድ እንዳለብን ስለተሰማን ነው በርግጥ ቆይቷል ይሄን ነገር ካሰብንበት ነገር ግን ይሄን ነገር አርጉ በማለት ሰውን እጅግ እንደው ያስቸገረን መስሎ ስለታየን ነው በርግጥም የተወሰኑ ወገኖች ይሄን ነገር ያደረጉት ነው ግን ያው በዚህ ምክንያት አሁን ፎርማል በሆነ መልኩ በኦዲዮም ሆነ በቴክስትም ሆነ ሲጻፍ በኦፊሱ በኩል በደብዳቤ ቢመጣልን የሚል ውሳኔ ላይ ስለደረስን እንዲያው እሱንም ኮንፈርም እንዲያደርግልኝ አቶ ከፈለኝ መስመር ላይ አለ ሰላም ጤና ይስጥልኝ አቶ ከፈለኝ
ጤና ይስጥልኝ ዮኒ እንደምን አለ
አለሁልህ ሰላም ነው
እግዚአብሔር ይመስገን
እንግዲህ ያው ካሁን በፊትም ተነጋግረንበታል በዚህ ዙሪያ ላይ እኛ በጣም ከመንገልጾ በላይ ደስተኞች ነን ህብረተሰባችን ለማገልገል ነገር ግን ለየነሱ መልእክት በተለያዩ ስተቶች ሳይተላለፍ እንዳይቀር በማሰብ ይሄን ነገር አስበን ተዘጋጅተናል ነው ለማስተላለፍ ተገደናል ይሄ ምንድነው ፎርማል በሆነ መልኩ በደብዳቤ በማህተም ሆነ ያስተዳደሩ ፊርማ ያለበት በኦፊስ በኩል ቢመጣ ማንኛውም ሰው እዚህ ቦታ ላይ በሬዲዮ ፕሮግራም ላይ የሚቀርብ ሰው ለማስተላለፍ ይቀላል የሚል ሐሳብ ነው ያለውና እሱን እስቲ ለአድማጮች ግልጽ አድርግልን
ስለድሉ አመሰግናለሁ ዋና ፍሬ ነገሩን አንተ ተናግረዋል እንደሚታወቀው የኢትዮጵያ ኮሚኒቲ ድርጅት ነው ድርጅት እንደሆነ ደግሞ ድርጅታዊ አሰራሮች እንደሚሰራው ያን ማጣቀም በተመለከተ ግን እስካሁን ድረስ እንሰራበት የነበረው ፍራትን የተከተለ አይደለም። ስለዚህ የሚመጡት ጥያቄዎች በግለሰብ ስልክ ወይንም ቴክስት ወይም ኢሜል አሁን እንደዛ አይነት አሰራር መሆን የለበትም። ስለዚህ ፎርማል በሆነ መልኩ ዶክመንትድ ሆኖ ለኦዲት በሚመጥ መልኩ ነው መሰራት ያለበትና ከአሁን በኋላ የምንቀበለው የማስታወቂያዎች ጥየቃ መሆን ያለበት እንደሚታወቀው ጽፈት ቤታችን በሳምንት 4 ቀን ክፍት ነው። ሰኞ ማክሰኞ አርብ ከ2 ፒኤም እስከ 6 ፒኤም ቅዳሜ ደግሞ ከ9:30 ኤኤም እስከ 2 ፒኤም ድረስ ክፍት ነውና በእንደዛ ጊዜ ውስጥ ጥያቄዎች መቅረብ ይችላሉ። ለኦፊሶስ በስራትን ተከትሎ በዛ መልኩ ስራ አስፈጻሚው ይያየ ማስታወቂያዎቹ ሊተላለፉ ይችላሉ። ስለዚህም ብሎ የቤተክርስቲያንም ሆነ የሌላ ጥያቄ በመጣበት ጊዜ ፍላየሮቹ ብቻ አይደለም መላክ ያለባቸው፣ ከፍላየሮቹ ጋር ተያይዞ ጥያቄ ያስፈልጋል። ሪኩዌስት ይሄ ማስታወቂያ ይተላለፍልን የሚል ከሰበካ ጉባኤ ሊሆን ይችላል፣ ከቦርድ ሊሆን ይችላል፣ ከቤተክርስቲያን አስተዳዳሪ ሊሆን ይችላል። ኦትራይዝ የሆነ ደብዳቤ ማስታወቂያ ይተላለፍልን የሚል እኛ ፋይላችን ውስጥ በዚያ ጥያቄ መሰረት ያንን ማስታወቂያ እንዳስተላለፍ ነው ዶክመንትድ ሆኖ የሚመጣው ሰው እያየው በትክክለኛው ስራ በዚያ ጥያቄ መሰረት መተላለፋቸውን የሚያስረግጥ ፋይል ከፍተን መከታተል ስላለብን ከአሁን በኋላ የሚመጡ ጥያቄዎች ስርዓቱን ጠብቆ በጽፈት ቤታችን ብቻ በኩል እንዲመጣ እና ጥያቄዎችም ማህበረሰቡም ይህንን እንዲያቀልን በማሰብ ነው ይህንን ለመናገር የእንትን ያሰብ ነው ወይንም እንዲተላለፍ የፈለግ ነው።
እሺ ጋሽ ከፊ ያለቀይ በጣም አመሰግናለሁ። የሚጨምርበት ነገር ከሌለ ለእንትን አርጌ አመሰግናለሁ ለገለጻ። አመሰግናለሁ። ሰላም ዋል። እንግዲህ አድማጮች እንግዲህ በተከታታይ ላንድ ሁለት ጊዜ እንደዚህ በቴክስት እና በኢሜል ማስተዋቀያ እየደረሰኝ ነገር ግን በየሳምንቱ መምጣት በማልችልበት ሁኔታ ለሚመጣው ሰውም እንዲተላለፈ ማድረግ በተለያየ ሚስ ኮሙኒኬሽን ሳይተላለፍ የቀሩ ማስተዋቀያዎች ስላሉ እኔም በቦታው ላይ እዚህ መጥቼ በቴክስት የደረሰኝን ማስታወቂያ መሳላ አደረገው አለፍ ያለውና እሱንም ከሚመለከተው አካል ጋር በይቅርታ ተላልፈናል። ግን እንደው ድጋሚ እንዳይደጋገም ነው ይሄንን ያሰብነውና ምንም እንደው ቅር እንዳይላችሁ ሁልጊዜ እናንተ አገልጋዮች ነን፣ በቅንነት ለማገልገል ሁሌም ዝግጁ ነን። ግን እንደው ለእናንተም ለኛም ጥሩ የሚሆነው በዛ መልኩ ቢሆን ነው ብለን ስላሰብን ነው። እኔንም እንደምትረዱን በጣም ባለሙሉ ተስፋ ነን። ሌላው ከዳኒ ጋር ባለፈው አንድ ሁለት ወር በፊት ነው መሰለኝ ከጻፊያችን ጋር ውይይት እናደርግ ነበር ስለ ፈንድሬዚንግ ጋር እንደው አንዱ የፈንድሬዚንግ አይነት ሊሆን የሚችለው ኮንሰርት በማዘጋጀት ነው። እሱም የአዲስ አመቱ የፈረንጆቹን አዲስ አመት ብናረገው የሚል ሐሳብ ተወያይተን ነበር። ነገር ግን አሁን እሱ ስለተሰረዘ ግዴታ ማሳወቅ ደግሞ ግዴታ አለብን እናንተንም እንዳትጓጉም ሌላም ፕሮግራም እንድትይዙ ለማድረግ። እሱ ምንድነው የተደራራቢ በዓላቶች ሰሚሆኑበት ወቅት እዚህ ሀገርም በዓል ነው፣ የገናም ደግሞ የኢትዮጵያ ገናም ከዛው ሳምንት ቀጥሎ ያለ በዓል ስለሆነ ማህበረሰባችን ለተለያየ ወጭ እንዳይዳረግ በማሰብ እንደው ወደ ጃንዋሪ መጨረሻ አካባቢ ላይ ልናረገው ስላሰብን ይሄንን ማስተዋወቅና ወይ መግለጽ ስላለብን ነው። በዚህ ማጋጣሚ ፕሮግራም ሊያዘጋጅ ያሰበ ሰው ካለ የኮሚኒቲያችን አስቧል ብሎ እሱም እንትን እንዲል እኛ ካቆም ነው ግን ሌላው የሚያስበው ሰው ማዘጋጀት ይችላል በማለት ሐሳቢ ነው። እንግዲህ ይሄ ነው እንግዲህ አሁን በቃሉ እንኳን ደና መጣህ ህልምናለም እንደ እስራኤል የሚለውን መጣጥፍ ይዘልህ በተለያየ ፕሮግራም ተዘሎ ለሁሉም ጊዜ ያለውና ዛሬ ደርሰናል። እንኳን ደና መጣ በቃሉ።
በጣም ነው ማመሰግነው ዮኒ። ያው የህልም ነገር ነውና ቆይቶም አለም ይቻላል እናልም ነው እንደዚያ ነው ነገር።
በጣም አሪፍ። አንድ ዘና ብለን እንመለስ ወይስ በዚሁ እንቀጥል?
ፈታን በለ
ፈታን በለ እስቲ ፈታን በለ ዛሜ።
ሰማዩ ጉሙ ከጠራ ቃል ኪዳን ምድር ነች ኢትዮጵያችን አገራ
ዘና ብለናል አይደል? በቃሉ
አዎ፣ ሰላም ለናታችን፣ ሰላም ለሀገራችን። ጥሩ ነው።
ሰላም ያርግልን።
አሁንም ሰላም ያርግልን። ማናለን ሷናት።
እውነት ነው፣ እውነት ነው። አሁን ወደ ጾፍ እንሂድና እንደውም ከእስራኤል አባባሎች ቱ ጁስ ትሪ ኦፒኒየን ወይም ሁለት አይሁድ ሶስት ሐሳብ፣ ሁለት እስራኤላዊ ካለ ሶስት ሐሳብ አለ የሚል አባባሎች አሉ። እስራኤላዎች
ዮኒ በጣም ይችን አባባል ወዳታለሁ። እስራኤሎች ሐሳብ መኖር አለበት ሐሳብ መፈለቅ አለበት ያን ሐሳቡ እንደሞ ሃንድል የሚያደርጉበት ማዕቀፍ አላቸው ግን ሐሳቦች ተጋጭተው ወደ አንድ ወደ ነጠረ ሐሳብ እንዲሄድ የሚለውን የሚጠቀሙበት ፕሮቨርቭናት ጥሩ ነው ያገኛት ከየት እንዳገኛት ነው
ኦኬ እና እንግዲህ ይሄን ካልካንድ ልጨምርልህ እንግዲህ የእስራኤሎች first improve yourself and then judge others መጀመሪያ ራስህን አድን እና ሌሎችን ፍርድ ሰጥ አይነት ነገር ነውና
መጀመሪያ ራስህን አሳድግ በሌሎች ከመፍረድህ በፊት ነው ይሄ ጥሩ ነው ጀጅመንታል አትሁን የሚሉት ነው ይሄም ጥሩ አባባል ነው እስኪ እንግዲህ ይሄ ዛሬ የሐሳብን መነሻና ሁላችንም እንድንወያይበት ያሰብኩት ሐሳብ ነው እልምናልም እንደ እስራኤል የሚል ሐሳብ ነው በዚህ ሐሳቤ ነው መጀመሪያ ያሰብኩትን ሐሳብ ላምጣና እንግዲህ ሁላችንም እንወያያለን ማለት ነው በሰፊው አብረኝ እንድትወያይ
ተሳይሬው የእይታ ፕሮግራማችን እንግዲህ ያንተ ህልም ነው ማለት ነው ዞሮ ዞሮ ያው ሁላችንንም የሚቀሰቅስና ሐሳብ ነው ተስፋረጋለሁ
እኔ ላይ ብልጫለው ሁላችንን እንድናልመው የጋበዝኩት ህልም ነው እልምናልም እንደ እስራኤል በሚል ርዕስ ነው እናት ኢትዮጵያ ታላቅ አገር ናት ኢትዮጵያዊነት የሚያኮራ የሚያስመካ ምርጥ ዜግነት ነው እንደ ህዝብ ኢትዮጵያውያን ታላቅ ባህል ክብር ያላቸው ህዝቦች ናቸው ኢትዮጵያዊነት አካባቢ የማይወስነው ረጅም ታላቅ ታሪክ ያለው መስዋዕትነት የተከፈለበት ዜግነት ነው እስከዛሬ በአለም ታላቅ የሆኑት በቁጥር 8.5 ሚሊዮን የሆኑት በ2016 አቆጣጠር መሰረት የእስራኤል ህዝቦችን በውጭ ሀገር የማህበረሰብ አደረጃጀት ከኛ ከኢትዮጵያውያን አነጻጽረን እኛ ምን ይጠብቃል በሚለው ሐሳብ ላይ እንድንወያይ ያሰብኩት ሐሳብ ነው። እስራኤል በ1948 ከተበተኑበት አውሮፓና አረብ ሀገሮች የተሰበሰቡና ሀገር የመሰረቱ ህዝቦች ናቸው። እስራኤላውያንነት የሚጠቀስ የማህበረሰብ ያደረጃጀት በስደት ላይ ኑረው አንድ የመሆን ይትባላላቸው በውጭ ሀገር መደራጀት ሀገርን መስርተዋል ሀገርን አሳድገዋል መላ ዓለም የተሰደዱ ቤተ እስራኤሎችን አንድ ጃንጥላ ስር አድራጅተው በየትም ቦታ ሆነው እንደ አንድ እስራኤል እንዲያስቡ አድርገዋል እስኪ ሰሜን አሜሪካ እስራኤሎች ስደትና የማህበረሰብ አደረጃጀትን እንመልከት በ1948 እስራኤል ከተመሰረተች በኋላ ወደ አሜሪካ መሰደድ የጀመሩ እስራኤሎች እዚያኔ ነው በ1950ዎቹ 21376 ስደተኞች ወደ አሜሪካ መጥተዋል በ1960ዎቹ 30911 የሚሆኑ ስደተኞች ወደ አሜሪካ መጥተዋል 1970ዎቹ ላይ ነው እንግዲህ ብዙ የመጀመሪያው ስደት ተብሎ የሚጠም ያንንም በሶስት ከፍለውታል ዘ ፈርስት ዌቭ በመባል የሚታወቀው ስደት 52782 ቤተ እስራኤሎች ወደ አሜሪካ የመጡበት ነው በሰከንድ ዌቭ በሚባለው 36360 ስደተኞች ወደ አሜሪካ የመጡበት ነው ዘ ሰርድ ዌቭ በሚባለው 43699 በአጠቃላይ በሰባዎቹ 120000 በላይ ቤተ እስራኤሎች ወደ አሜሪካ መጥተዋል በ80ዎች 41360 በ90ዎች 54800 በ2000 ወደ አሜሪካ በመምጣት ላይ ናቸው አሁን በአሁንም ወቅት የአሜሪካ የተወለዱ ቤተ እስራኤሎች ደግሞ 140000 ናቸው በአሁኑ በአጠቃላይ ወቅት 6.5 ጁዊሽ ኮሚዩኒቲ በአሜሪካ ይገኛል ተብሎ ይታሰባል እነዚህ ቤተ እስራኤሎች በአንድ ጀንጥላ ስር ተደራጅተው የባህል የኢኮኖሚ የፖለቲካ ሀገራቸውም አልፎ በስደት ያለውንም ረድተዋል የእስራኤል ማህበረሰብ ማዕከል ወይንም የአይሁዳን ማህበር ማዕከል በአንድ በማዋቀር በተደራጀው በአብዛኛው የአሜሪካ ከተሞች ውስጥ ከፍተው በአንድ መዋቅር ስር ይመራሉ የመዝናኛ የማህበራዊ የአመት በዓላት የአይሁዳ ትምህርት የሚሰጥበት የዓለም አቀፍ ግንኙነት አገልግሎትንም በዛው በማህበረሰባቸው ይሰጣሉ አይሁድ በዓለም አቀፍ ማህበራት በአሜሪካ ካሊፎርኒያ ውስጥ በመጀመሪያ ጊዜ ቢመሰረትም አሁን በዩሲኤ በካናዳ በሶቪየት ህብረት በላቲን አሜሪካ በአውሮፓ በሁሉም ቦታ በአንድ መዋቅር ስር የተደራጀ የእስራኤል ኮሚኒቲ ጽፈት ቤት አላቸው። የመጀመሪያው አይሁዳ ወጣቶች ማህበር የተመሰረተው በ1874 በኒውዮርክ ነው። በአሁኑ ወቅት የእስራኤል ማህበረሰብ አደረጃጀትም አርአያ ሆኗል። በአሁኑ ወቅት እስራኤሎች በዓለም አቀፍ ታላቅ ተደማጭነት ያገኙ የማህበረሰብ አደረጃጀት ያላቸው ናቸው። ታዲያ ይህ ሁሉ ዝም ብሎ የመጣ አይደለም። በጽናት መስራት በትጋት ያለ የሌለ ሀብታቸውን በመጠቀም በጋራ በመስራት ነው። በቆራጥነት የምትሄድበት መስመር ቀጥተኛ እስከሆነ ድረስ የሚከፈለውን ዋጋ ተከፈልክ ዳር ይደርሳል የሚለውን ቢሂል ይዘው ነው። በታማኝነት ነው። ስሜት ሳይሆን አምሮ እና ህሊና ይግዛህ የሚለውን ይዘው ነው ተጉዞ ለዚህ የደረሱት። እኛስ ኢትዮጵያውያን ኢትዮጵያውያን ይስደት ወደ አሜሪካ በመጀመሪያ በ1919 ወደ አሜሪካ የመጡት የኢትዮጵያ በአንደኛው ዓለም ጦርነት ከአሜሪካ ጋር በሆነው በተደረገ ግብዣ መሰረት 4 ኢትዮጵያውያን ነበሩ። በዘመኑም የዳግማዊ አጼ ምኒልክ ዘመነ መንግስት ነበር። ደጃዝማች ናደው፣ የንግስት ዘውዲቱ፣ የህት ወይንም የወንድም ልጅ፣ የኢትዮጵያ ጦር አዛዥ ብላታ ህሩይ ወልደስላሴ፣ የአዲስ አበባ ከንቲባ ገብሩ፣ የጎንደር ካንቲባ አቶ ካንሳስ፣ የደጃዝማች ገብሩ ጸሐፊ የነበሩት ናቸው። ከዚያም በቀዳማዊ ኃይለ ሥላሴ የመጀመሪያ ኢትዮጵያውያን ተማሪዎች ወደ አሜሪካ ላኩ። እነርሱ ደግሞ 12 ነበሩ። እነ መኮንን ደስታ በሃርቫርድ አንትሮፖሎጂ የተመረቁ የኢትዮጵያ መምህር፣ በኋላም የኢትዮጵያ የትምህርት ሚኒስትር የሆኑ መኮንን ኃይሌ ፋይናንስ ያጠኑ፣ እንግዳ ዮሐንስ የእንስሳት ሕክምና ያጠኑ፣ መላኩ በያን ከ12ቱ ውስጥ ነበሩ። ከ1941 እስከ 1974 20 ሺህ ገደማ የሚሆኑ ኢትዮጵያውያን ለከፍተኛ ትምህርት ወደ አሜሪካ ተልከዋል። በ1965ቱ የኢሚግሬሽን ሕግ፣ በ1980 የስደት ሕግ እንዲሁም በ1990 የኢሚግሬሽንና ዳይቨርሲቲ ቪዛ ዲቪ በማለት የምናውቀው ነው አያሌ ኢትዮጵያውያን ቁጥር ወደ አሜሪካ መጥተዋል። የምጡትም ጨምሯል። በአሜሪካ በ2015 በተደረገው የህዝብ ቆጠራ መሰረት 228,745 ኢትዮጵያን የተወለዱ ስደተኞች ወደ አሜሪካ ሲመጡ ከኢትዮጵያ ወደ አሜሪካ የመጡ ሰዎች የወለዷቸው ፈርስት ጀነሬሽን ደግሞ 68,000 ይሆናል ተብሎ ይገመታል። በዚሁ መሰረት በጠቅላላ በ2015 በተደረገው ቆጠራ መሰረት 300,000 የሚሆኑ ኢትዮጵያውያን በአሜሪካ ውስጥ አሉ። እነርሱም የሚኖሩት ሎስ አንጀለስ፣ ዋሽንግተን ዲሲ፣ ሳን ፍራንሲስኮ፣ ዴንቨር፣ ዳላስ፣ ኒውዮርክ፣ አትላንታ፣ ዩስተን፣ ሚኒያፖሊስ፣ ቺካጎ፣ ቦስተን፣ ኦሃዮ፣ ላስ ቬጋስ፣ ኒው ጀርሲ ወዘተረፈ ነው። እነዚህም በአሜሪካ ያሉ ከተሞች አብዛኞች የኢትዮጵያ የኮሚኒቲ ጽህፈት ቤቶች አሉ። ነገር ግን በአንድ ጃንጥላ ስርና በአንድ ፕሮግራም የተመሰረቱ አይደሉም። እነዚህ በተጓዳኝም የኢትዮጵያ ተቋማት የሰሜን አሜሪካ ማህበር የሚጠቀሱት ኤስፌኔ፣ የኢትዮጵያ የእግር ኳስ ማህበር፣ የኢትዮጵያ የቅርስ ውርስ ማህበር፣ የጣይቱ የባህል ማዕከል፣ የባህልን ስፖርትን የሚያደራጁ የኢትዮጵያን አንድ ወጥ የሆኑ ማህበሮች ናቸው። ለባጠቃላይ ያህል በተበጣጠሰና የጋራ ራይ በሌለው ሁኔታ በአሁኑ ወቅት ተደራጅተን እንገኛለን። እዚህ ላይ ስናስብ ጎሳን መሰረት ያደረጉ ዜግነትን ሳይሆን ጎሳና ነገዳቸው መሰረት አድርገው የተቋቋሙ ማህበራት በአሜሪካ ግዛት ውስጥ የሉም ለማለት አይደለም። ስለዚህ ህልምናልም እንዳሉት ታላቁ ባለቅኔ ሎሬት ጸጋዬ ገብረ መድን እንደ እስራኤሎች ህልም አልመን እኛስ በአንድ መቆም ምን ያግደናል? በአሁኑ ወቅት ኢትዮጵያ ኮሚኒቲ በአትላንታ አገልግሎት አድማሱን በትምህርት፣ በባህል፣ በጤና፣ በህግ ሙያ መዝናኛ ለማስፋትና ኢትዮጵያን ህብረት መስርቶ እናስተዋውቅ በማለት ብሂላችንን ለማስፋፋት ትልቅ የኮሚኒቲ ሴንተር ለመገንባት በታላቅ ራይ ተነስቷል። ይህ የኮሚኒቲ ሴንተር ጽንስስ ምናልባት ነገ በመላው ዓለም የተሰደዱ ኢትዮጵያውያንን በአንድ የሚያደርግ ራይ የሚይዝ ይሆን? ይህ ሴንተር ግንባታ ወደፊት ከገነባን በኋላ በአጠቃላይ ኢትዮጵያ ኮሚኒቲስ ለኢትዮጵያ ለሚኖረው አንድነት የሚሰራው ይህ የኮሚኒቲ ሴንተር የመጀመሪያው አብሲት ይሁን? ውድ አድማጮች፣ በታሪካችን ኩሩ የጥቁር ህዝብ ነጻነት ተጋድሎ አርያ፣ የሰው ልጆች መገኛ፣ ባህላችን፣ ቋንቋችን ብዙ፣ ስነ ጥበባችን ያለን፣ ስነ ጽሁፍ፣ ሙዚቃችን፣ ጭፈራችን፣ ሃይማኖታችን፣ ቴክኖሎጂያችን፣ አለባበሳችን፣ አበሳሰላችን፣ ስነ ህንጻችን፣ ህጋችን፣ አስተያየታችን፣ ፍልስፍናችን፣ አፈታሪካችን፣ ስነ ቃላችን ወዘተ ያለን ህዝቦች ነን። በአንድ ላይ ከምንኖርበት ስደት ዓለም ብንደራጅ ምን የሚያግደን ነገር ይኖራል? በሰሜን አሜሪካ አንድ ጠንካራ ኮሚኒቲ ብናቋቁምስ ማን ያቆመናል? ይቻላልስ ወይም አይቻልም የምትሉ እስካላችሁ ተግዳሮቱ ምን ይሆን? ይህን ሐሳብ የኢትዮጵያ ኮሚኒቲ ባለቤት ሆኖ ቢይዘውና ይህንን ትልቅ ህልም ዳር ያደርሰዋል ብለን እናምናለን ወይ? ይህንን ሐሳብ ለማቅረብ ነበረ። ዮኒ አመሰግናለሁ። ከሞላ በጎደል እንዲያዛችሁት ተስፋ አደርጋለሁ። እንግዲህ የኔን
እንደው ባልነቃ ይያልኩ ነበር እኔ
የኔን ሐሳብ በዚሁ ጥያቄ ላይ ነው ያሰብኩትን ልበልና ወደ አንተ ልምጣ ጠይቄ ከመሄድ እንደኔ ሐሳብ እንደ ኢትዮጵያውያን ቅንነት እንደ ኢትዮጵያን ይወሃነት ብሩህ መሪ ያለውና የሚያስተዳድር ትልቅ እንዲህ አይነት ራይ ይዘን ብንነሳ ከዚህ ኮሚኒቲ ሴንተር በኋላ ደግሞ ወደዚያ ብንሄድ ይቻላል። ምንም የሚያግደን ነገር የለም። ትርጊያ መንገድ እስቲ በኮሚኒቲ ሴንተራችን ላይ አሁን እንረባረብና ታላቁን ደግሞ ቀጥሎ የምናየውን ህልም እንፈጽመዋለን። እንግዲህ በአገር ቤት ዛሬ የምንሰማቸው ብዙ ነገሮች አሉ። የደካማ ህዝብ ተምሳሌዎች ተደርገናል። አሁን እስራኤሎች ቅድም የሰጧቸው ባሪያ ያነሳኋቸው ፕሬዚዳንቶች እንኳን የአሜሪካ ፕሬዚዳንቶች ለምርጫ ሲሄዱ ትራምን በላት ሂለሪ እነሱ ፊት ሂደው ነው በእነሱ ኢቫሉዌት ተደርገው እነሱ ምንድን ነው የእስራኤል ያላቸው አጀንዳ ተብለው የሚሉ ይሄ ምንድን ነው ለዚህ ያበቃቸው ኃይለኛ ጠንካራ የሆነ የማህበረሰብ አደረጃጀት ስላላቸው ነው። አንዳንድ ራስን አሳንሶ መመልከትም ይቻላል። እንዴት እኛ እንደ እስራኤል እንሆናለን? እነሱ ጠንካራ ናቸው፣ እነሱ እንደዚህ ናቸው። ያ አይደለም። የኛ የመንፈስ ጽናትና ነው ሳይኮሎጂ ያረጋገጠው ነው። የሰው ልጅ ሁሉ እኩል ነው፣ ማንም ከማን አይበልጥም። ግን ኮሚትመንቱና እንትንነቱ መኖር እስከሆነ ድረስ እኛ ከማንም አናንስም፣ እኛም ታላቅ ህዝቦች እንሆናለን የሚል ሐሳብ ነው ያለኝ። እንግዲህ ይሄን እልም መቅጀት ነው እንደማትለይ ተስፋ አደርጋለሁ። እስኪ ወደ አንተ ላሸግረው።
እንዴ ምን ነካ ታላቅ ምን ታላቅ ምን ሆናለን የሚለው እኮ የመሪያችንን መፈክር ይዘን እኛም ታላቅ መሆናለን እንችላለን። እና ምንም የሚያግደን ነገር የለም እንዳልከው በሳይኮሎጂ ብቻ ሳይሆን እግዚአብሔርም ሲፈጥር የሰው ልጅ እኩል አድርጎ ነው የፈጠረው። የኛ አመለካከት ትንሽና ትልቅ ሆኖ ወደ ኋላ አስቀረን እንጂ ምንም የሚያቀተን ነገር የለም። እና ብዙ ጊዜ እንደውም በጣም ግራ ይገባኝ ነበር እንደው የአንድነት የተምሳሌት ሲው አንድ ሰው አንድነትን ምሳሌ ለመጥቀስ ይፈልግ እስራኤል ነው የሚጠቅሰው። በቃ የአንድነት የማህበራዊ የመዲያ ደረጃጀቶችን እንደው የታላቅ ህዝብነትን ሲያነስ ሲል እስራኤል ጋር ነው የሚሄደው። እና እንደው ኢትዮጵያም እኮ ከዛ መብለጥ የምንችልበትም አቅምም አለን፣ ህዝብም አለን፣ የተማሪም ኃይል አለን። ግን ይሄ ለምን አልሆነም? እሱም የኔም ጥያቄ ነው። ነገር ግን እንዳልከው አንተን የአንተን እይታ እንዳስቀመጥከው እኔም ደግሞ እስቲ ልዩነታችንን እናጥበውና ዛሬ እንጀምር፣ እስቲ አንድነትን ከዛሬ እንጀምር። ትናንት ያለፈውን እንተው እስቲ። ብዙ ነገሮች ወደኋላ አስቀርተውናል፣ ወደኋላ ብዙ ተጓተናል። ግን እዚህ ጋር እንቁምና አንድ እንሆን። ከአሁን ምንም ነገ የሚባል ነገር የለም። ከአሁን ጀምሮ ሁሉም ሰው ተረባርቦ አንድነቱን አጥብቦ ልዩነቱን አጥብቦ በአንድነት ተሰልፎ ታሪክ ለመስራት ራስን ማዘጋጀት ነው። እንዳልከው ኮሚትመንት ትልቅ ዋጋ አለው እና ራስን ለአንድነት ማዘጋጀት ትልቅ ሚና አለው እና እሱ ሳሚ ልትል ያልከው ነገር አለ፣ እስቲ ይቀጥል።
አይ በእውነት ቆንጆ ነበረ በቃሉ ያቀረብከው። ዮኒም መለስከው፣ እንደውም ዮኒ ካፌ ላይ ነው የወሰድከው። በቃ እኔም ልል የምፈልገው አንድነት፣ ፍቅርና ይቅር ባይነት እነዚህን ሶስቱን ካገናኘ ናቸው አሁን በቃሉ ያለውን ቦታ ማንደርስበት ምክንያት የለም። አሁን ለዚህ ለኮሚኒቲ ሴንተር ላይ ማሳየት እንችላለን። አሁን ተጀምሯል። ሁላችንም በህብረት አለን ብለን ከተገኘን ምንም ማይሆንበት ምክንያት የለም። እንዳላችሁት የኢትዮጵያ ህዝብ ብዙ ማድረግ የሚችል ሰው ነው። ከዚህ በፊትም አድርጓል፣ አሁንም ማድረግ እንችላለን። ለምን ትንንሽ ነገሮች ልዩነቶቻችንን እንደ ጌጥ ወስደን ብንማርባቸውና ለሌላ ነገር ለበጎ ነገር ብንወስዳቸው ብዙ ነገር ማድረግ እንችላለን። ይኸው ነው።
ልክ ነው ሳሚ። እና እስቲ እንዳልከው አሁኑ እንጀምር ነው፣ ዛሬ ነገ የሚባል ነገር የለም። እና ይህ ኮሚኒቲ ሴንተራችን አሁን ደፋ ቀና እያለ ነው የራሱ ሴንተር ሊኖረው። እንዳልከው ይህ የአትላንታ ኮሚኒቲ ብቻ ሳይሆን ሌሎች ኮሚኒቲዎችም በሌላ ስቴት ያሉ ኮሚኒቲዎችም ይህንን አርአያነት ተከትለው ሊያግዙ እኛም ደግሞ በእግራችን ስንቆም ደግሞ ሌሎች ኮሚኒቲዎች የምንተጋገዝበት እንዳልከው ዞሮ ዞሮ በአንድ በኢትዮጵያ ጥላ ስር እስካለን ድረስ መተጋገዝንም ባህላችንም ነው መረዳዳት የወደቀው ማንሳት ደከም ያለውን ደግሞ በርታ ማለት ይሄ ባህላችንም ስለሆነ እንደዚሁ እየተጋገዝን ይህንን የጀመርነው ሴንተር በአሁኑ እውነት በጣም በሚገርም ሁኔታ ሰው ስሜቱ ልነግርህ አልችልም። በሄድኩበት የማገኘው ህብረተሰብ ሁሉ የሚደውልኝም የጀመራችሁት ነገር በጣም እንዴት ደስ ይላል፣ እኛም ከኋላችሁ ከጎናችሁ ነን የሚል ነገር ነው። ይህ ስሜት እንዳለ ተረባርበን ይህን ህልምህን እውን እናድርገው እስቲ። እና
ትልቁ የኔ መነሳት ያለበት ትልቁ ነገር ይሄ ዜግነት የሚባለው ነገር ትልቅ ነገር ነው። በናሽናሊቲ እና በሲቲዝን መካከል ትልቅ ልዩነት አለ። አንድ ሰው የተወለደው ናሽናሊቲውን ይካድ ማለት ምን ማለት አይደለም። ሁሉም ናሽናሊቲውን ሊፈልግ ይችላል። ግን ዓለም ውስጥ ሁሉም የምንመለከተው ሀገሮች ጠቅላላ የተሰሩ በዜግነት ነው። ሁሉም ዜግነታቸው እስራኤሎች በውስጣቸው ብናይ ብዙ አይነት ዳይቨርሲቲ ሊኖራቸው ይችላል። ግን ዜግነታቸውን ያስቀድማሉ። ማንንም ሀገር ታላላቅ የሆኑ ሀገሮችን ስንመለከት በዜግነት ላይ ተሰርተው ነው የሚሄዱ። ናሽናሊቲ ሊኖር ይችላል። አሁን ብዙ በኢትዮጵያ ውስጥ እየጎላ ያለ ዜግነትን እያደከሙ ናሽናሊቲን እያሳደገ የመጣ ነገር ነው። ናሽናሊቲን አውቀዋለሁ፣ ናሽናሊቲ ማንነቴ ይታወቅልኝ ማለት ጥሩ ነገር ሊሆን ይችላል። ግን ዜግነትን በማይጎዳ ሁኔታ መሆን አለበት። አሁን ብዙዎች ሀገር እንደ ዜጋ እየሆኑ ነው። በኢኮኖሚም በማህበራዊም በሌሎችም ዘርፎች ውስጥ በልጠው ተወዳድረው ዓለም ላይ እየወጡ ያሉበት እና የጊዜው ሁኔታ ሆኖ ካፒታሊዝም ነው የሆነ። በካፒታሊዝም ስርዓት ደግሞ ጠንካራ በእግሩ የቆመ አገር እስከሌለህ ድረስ የሌሎች መጠቀሚያ ነው የምትሆን። በጋራ ሆኖ እንኳን ማሸነፍ ከባድ ነው እንኳን ተለያይቶ። እና የተለዩ ሀገሮችን በትናንሽ በቁሳቁስ በውስጣዊ ነገር የተለዩ ሀገሮች ዛሬ የምንመለከታቸው ነው። ሁሉም ሀገር ያየናቸው ናቸው። ብዙ ጊዜ በቃ ነፃነት ይባላል። ኢሉዥን የሆነ ነፃነት አስበህ የተለየ ነፃነት፣ የጋራ ነፃነትን የመሰለ ነገር የለም። የግል ነፃነት ስንል የራሴ ብቻ የሚለው ነገር ላይ ሊያደርሰን የሚችል ነው። ስለዚህ ታላቅ አያት ቅድመ አያቶቻችን ዋጋ የከፈሉበት ሰው የሞተበት በክብር ሌሎች የሚዘክሩለት ትልቅ ዜግነት ያለን ህዝቦች ስለሆን ዜግነትን አሳንሰን የምንመለከትበት ነገር ቀርቶ እንትን ብሔርተኝነትን አጉልተን ዜግነትን የምናደርግበት ቀርቶ ለዜግነት ኩሩ ሁነን ከተነሳን እንደ ኢትዮጵያ ኮሚኒቲ ኢትዮጵያዊነት በበዛበትና ኢትዮጵያዊነት ባለበት አካባቢ ሁሉ እየሄድን የምንናገር ከሆነ አገራችን አድጋ ከሌሎችም ታላላቅ ከሚባሉት ሀገሮች ጋር እንደምትደርስ አልጠራጠርም። እና ህልማችን ምናልባት እውን ይሆን ሆነ።
አረ በጣም ይሆናል፣ ደግሞ ይሆናል። አድማጭ ስልክ ላይ ያለ መሰለኝ። ሄሎ አድማጭ። አድማጭ እንግዲህ ስልኩ ተቋርጧል መሰለኝ፣ መልሰው ይደውሉልን። አው እና በጣም የሚገርም ጥሩ ምሳሌ ነው ያመጣው። እንግዲህ እንደ ኢትዮጵያዊነት ደግሞ ብዙ ታላላቅ ስራዎች ኢትዮጵያኖች ሰርተው ኢትዮጵያዊነታቸውን አስመስክረዋል። በዓለም ኢትዮጵያ እንድትታወቅ ትልቅ ታሪክ የሰሩ ወንድሞች፣ ወገኖች፣ እህቶች፣ አባቶች አሉ። ግን የኛ ትውልድስ እንዴት ነው? የነሱ መዘከር ብቻ ነው ወይስ እንዴ? አንዳንድ ጊዜ እኮ አባትህን የምታከብረው አባትህ የሚልህን ነገር እያደረክ ነው እንጂ አባትህ የሚለውን ነገር ሁሉ እያወራህ አይደለም። አባትህ እንዲደሰት የሚደሰተው ያልህን ስታረግለት ነው። ስለዚህ እነዚህ ዋጋ የከፈሉ አባቶችም የነሱን ዋጋ የምንከፍላቸው እነሱ የሰሩትን መስራት እንኳን ባንችል በምንችለው አቅም እኛም ታሪክ መስራትና ለሚቀጥለው ትውልድ ታሪክ ማስረከብ ነው። እንደዛ ሲሆን ነው እውነትም የአባቶችን ክብርም ውለታቸውንም ከፈልን፣ አድናቆታችንም ክብራችንም ገለጽን የምንለው። ስለዚህ አሁንም እኛ በአትላንታ ውስጥ የምኖሩ ኢትዮጵያውያኖች እስቲ እኛ በአትላንታ ውስጥ አንድ ታሪክ እንስራ። ደግሞ እንሰራለንም እና ግን እንዳልከው አንድን ሆነን ተጋግዘን ተባብረን ብዙም ያለዩ ነገሮችን ቢኖሩ በኢትዮጵያ አንድ ታደርገናለች ሁሉን ነገር። እንዴ አንዳንድ ሰው እኮ የሚገዳደል ገላሃለው የሚባባልን እኮ ልክ በሀገር ሽማግሌ መጥቶ አባቶች ሲመጡ መሀል ላይ መሳሪያቸውን ሁለቱም አስቀምጠው ተቃቅፈው የሚታረቁበት መንገድም አለ። ስለዚህ ኢትዮጵያን ደግሞ ከያዝን ከአባትም በላይ አባት ስለሆነች በኢትዮጵያዊነታችን ተሰባስበን ታሪክ እንሰራለን እና ይሄ ለዚህ ታሪክ ደግሞ ዛሬ ነው ጊዜው፣ ዛሬ ነው። እንግዲህ አድማጮችም በዚህ ላይ በጣም በጣም እንግዲህ ስልክ እየደወሉ ነበር። ስልኩ ትንሽ ችግር አለበት፣ ቴክኒክ ችግር መስመር ላይ አለ። ሄሎ
ሄሎ
ሄሎ። አድማጭ ማን ልበል?
ሄሎ።
አቤት።
ሄሎ ሄሎ።
ይሰማኛል?
ተናስተልኝ
ማን ልበል?
ማን? እኔ ዶክተር ነኝ።
ሁለት ሰው ነው ያለው አንዳቹ ዶክተር ተስፋዬ ቀደምስቲ
እሺ ሃሎ ሃሎ
እሺ ሂደ ዶክተር ተስፋዬ እየሰማው ነው ይሰማል
እሺ በአባ ይሰማኛል በቅድሚያ በጣም አመሰግናለሁ ደስ የሚል ፕሮግራም ነው በተለይ በቃሉ አጠር ባለች መልእክቷ አጥንት ውስጥ የምትገባ መልእክት አስተላልፏል በጣም ደስ ይላል እንደው እንዲሁ ትንሽ አፕዴት ለመስጠት ያህል ነው ባለፈው እንዳልኩት እንግዲህ ኮሚኒቲው በዚህ ስራ ላይ ያው የህንጻ ኮሚቴዎች አቋቁመዋል የፈንድ ሬዚንግ ኮሚቴዎች አቋቁመዋል እና እነኛ ተደርጎ ይሄን ጊዜ ባጭር ጊዜ ውስጥ ተግባራዊ እናደርግበትን እየተደረገ ነው እኛም እንግዲህ የፈንድ ሬዚንግ ኮሚቴ የተለያየ አማራጮችን ይዞ ይቀርባል በየገምታለው ፈንድ ሬዚንግ ገንዘብ እንግዲህ በስጦታም የሚሰጥም ይሆን በብድርም የሚሰጥም ይሆን ግራንት ተጽፎም የሚገኝም ይሆን በተለያየ ኮሚኒቲ የሚሳተፍበትን በሮች ይከፍታል ከዛ ውስጥ አንድ ዋን እንዲው ቮለንተሪ የተነሳን ሰዎች እያቀረብን ያለነው ምንድነው አትሊስት ኮሚኒቲው ይችን $1,000 አንድ ሰው ያደርግ 1000 ሰው አትላንታ ውስጥ ብናገኝ 1 ሚሊዮን ብር አለን 2000 ሰው ብናገኝ 2 ሚሊዮን ብር አለን አሁን በቃሉ በጥሩ ያስቀመጠውን ነገር አትሊስት ኮሚኒቲውን ለማስቀመጥ እንችላለን በሚል እያደረግን ያለው ነው እንደገለጽኩት ያለፈው ወደ 150 ሰው ገደማ አለን እንደ በተጨባጭ 140 ሊስቱ በጅ ያለ ከነስማቸው ከነስልካቸው ያስሮቹን የመጨረሻ እንትን እየወሰድን ነው ከዚህ ውስጥ እስካሁን በተደረገው ጥረት እንደ በዚህ ላመሰግንም ወደው አቶ ኢያሱ ሂርና ድሬ የምንለው 37 ሰው በማምጣት አንደኝነትን ቦታ ይዟል ሁለተኛውን ቦታ ደግሞ 32 ሰው በማምጣት አቤ ከብስራተ ገብርኤል ቤተክርስቲያን ሶስተኛውን 32 እኔ ነኝ አራተኛው ወይዘሮ 35 ሰው አምጥተን በአጠቃላይ የ140 ሰው ኮምፓይል አድርገን ሊስቱን ይዘናል ከነስማቸው ከነስልካቸው አሁን ህብረተሰቡ በአጭር ጊዜ ውስጥ በፈቃደኝነት ይሄንን ካደረገ ህንጻ ኮሚቴው ወይም ፈንድሬዚንግ ኮሚቴው የሚነጋገርበታል 1000 ሰው አለኝ 2000 ሰው አለኝ ሪፕሌይ ያረገ ብሎ ቦታውንም ለመምረጥ እንትኑ አንዳንድ የሚያስፈልጉትንም ነገሮች ለማድረግ ስለሚያስፈልግ ለህብረተሰቡ ኮሚኒቲው የሚያቀርባቸው አማራጮች በሙሉ በምንፈልግበት ቦታ ላይ ተሳትፈን ይሄንን ባጭር ጊዜ ውስጥ እንደው በስድስት ወር ውስጥ እንደው ይሄንን ጻገስተን አዳራሻችንን እንዲኖር ለማለት ነው አመሰግናለሁ
በጣም አመሰግናለሁ ዶክተር ተስፋዬ በጣም እግዚአብሔር ይስጥልኝ አሌላ አድማጭ አለ ማለበል አድማጭ
አመረድ ነኝ ይሁን
ጋሽ ምር እንደምን አለ
እንዴት ናችሁ
እግዚአብሔር ይመስገን ምን ምታስተላልፍልን መልእክት አለ መሰለኝ ሄሎ ጋሽ መረድ ሄሎ ሄሎ ስልኩ ተቋርጧል መሰለኝ
ስልኩ እሱ እንደገና እየደወለ ነው
ጥሩ ኦኬ ስልኩ እስኪመጣ ድረስ በቃሉ ለተለ ያሰብከው ነገር አለ መሰለኝ
አው ያው እንግዲህ የሁሉም ሰው መነሻው ከግለሰብ ቢሆንም ከግለሰብ ቤተሰብ ከቤተሰብ በኋላ በላይ ማህበረሰብ ነውና በጋራ የምናገኛቸው ትልልቅ ነገሮችን በጋራ የምንኖራቸው ነገር መተው የለብንም አሜሪካ የስደት ሀገር ነው ሁሉም ላይ በትሄድ የስፓኒሽ ኮሚኒቲ አለ የአይሪሽ ኮሚኒቲ አለ ኢንዲያን ኮሚኒቲ አለ ሁሉም ኮሚኒቲ ላይ በትል በኮሚኒቲ የሚንቀሳቀስበትና በኮሚኒቲ የሚያድግበት ስለሆነ ይሄ ኮሚዩናል የሆነው ነገር ላይ ጠንክረን መስራት እንደ ብዛታችን እንደ ትልቅነታችን የኮሚኒቲ ሴንተር የሚያንስብን ሰዎች ነን የኮሚኒቲ ሴንተር ደግሞ ያን ያህል ብዙም ሳክሪፋይ የሚያስደርገን ነገር አይደለም ስለዚህ ይህን ነው ለመጨመር መፈልገው እና ሁላችንም ኢትዮጵያውያን ሆይ
ሆበሉ
እንነሳ አንድ ትልቅ ስመጣሪያ እንትን ይኖርልን ማለት
በጣም ሳሚስቲ አንድ ዘፈን ጋብስና ፕሮግራማችን እያለቀ ስለሆነ ማህበረሰቡን ቀጥሎና ቀርባለን
Manchareo hoy,
ሄሎ አድማጭ ተመለሱ አጋሽ መርነ
አዎ ተናስተልኝ እንደናችሁ ትንሽ የቴክኒክ እንትን አለ ይመስላል
አሁን ጥሩ ነው ይሰማናል
አሁን ይሰማል አዎ እሺ በጣም ጥሩ የበቃሉን በእውነት ትንሽ መጣጥፍ ሰምቼ እንደው ልክ ድሮ ትዝላችሁ እንደሆነ ወደ አባቶቻችን አያቶቻችን ዘመቻ ሲሄዱ ፉከራ ሲፎከር ጫጉር ቆም ቆም ይላል አይደለም እንደዛ ነው ያደረገኝ በእውነት እንደው አለ አይደለ አካኪ ዘራፍ ምንም አልቀረኝ ቻንኩት ብዬ በቃሉ በጣም ግሩም ጽሁፍ ነው ያቀረብከው እንዲያውም እኔ አንድ እንደው ልጨምርላችሁ መፈልገው እዚህ ሀገር እስራኤሎች በሁለቱም ፓርቲ የሁለቱም የመጨረሻው ሲታወቅ ሪፕሬዘንታቲቭ የፓርቲው ለፕሬዝዳንት የሚቀርበው ሲታወቅ ሁለቱም ፓርቲ የእስራኤሎች ድርጅት ጋር ሄደው ንግግር ያደርጋሉ። በእስራኤል ጉዳይ ላይ ያላቸውን አቋም ገልጸው ነው ለውድድር ይሄ የነሱን ተፈላጊነት ምን ያህል ጠንካራ እንደሆኑ ማህበረሰባቸው ምን ያህል ጠንካራ እንደሆነ ማወቅ ይቻላል። በዚህ ብቻ እንዲያውም የነሱን ድጋፍ ለማረጋገጥ የማያደርጉት ነገር የለም። እና ይሄ የሚያሳየው መቼም ከምንም የመጣ ነገር አይደለም። እነሱ ያሳለፉት ታሪክ ሁኔታ ከኋላ ሲታይ አሰቃቂ ነገር ደርሶባቸዋል። በሂትለር ሰከንድ ወርልድ ዋር ሁላችንም የምናቀው ነው በጣም አሰቃቂ ነገር ስለደረሰ ያ ይሄ ነገር እንዳይደገምባቸው ሁለተኛ ይሄ ነገር አይደገም ብለው ወስነዋል። እስካሁን ድረስ ያኔ የጎዷቸውን ሰዎች ጀነራሎቹን ለፍርድ ያቀርቡ አስፈላጊውን ነገር ያረጉ ነው። እኛም አሰቃቂ ነገር ደርሶብናል በጣሊያን አልፎ አልፎ በራሳችንም ሰዎች ብዙ አሰቃቂ ነገር ደርሶብናል የደረሰብንም ነው። ይሄ ለአንድነት መሰረት ይጥላል። አሁን እንደሚታየው ኢትዮጵያዊነት እንዳበባ እንቡጥ አበባ ያቆጠቆጠች እንደገና ተወጣለች። ለዚህ ነው ኢትዮጵያዊነት ረቂቅ ነው የሚባለው። ቀላል ነገር አይደለም። አንድም ማህበረሰብ እንደው እንዲሁ መተው አይቻልም። እና እዚህ ያለ ነው በእውነት በመጀመሪያ ደረጃ ትንሽ ዶክተር ተስፋዬ እንዴ ገና ያለቀ ነገር ስላልሆነ አንደኛና ሁለተኛውን ትንሽ ፌር አይደለም በሱ አነጋግረዋለሁ።
ጥሩ እሱ
ያለቀ ነገር ስላልሆነ
ቀድመ ነው መናገር እንግዲህ
እሱ ውድድሩ እየተካሄደ ነው እንቀጥልበታለን።
ጥሩ ጋሽ
ማለት ነው። በጣም ደስ የሚል ነገር ነው በእውነት የማይቻል ነገር የለም። ሐሳብ ይወለዳል ከዛ ደግሞ ኤክስኪዩት ይደረጋል እና ወደ ኤክስኪዩሽን ላይ ነው ያለነው።
እሺ
የኛ ፍሬ የሌላውንም አንድ ላይ ሊያመጣ ይችላል ብዬ ማስባለሁ። በጣም ግሩም ነው።
አመሰግናለሁ።
ተባረ ተባራቱ።
አሜን አሜን። እግዚአብሔር ይስጥልና አመሰግናለን። አሁን የማህበረሰብ ማስተዋወቂያ አለን። እሷን አጫውትና አንተ እሷን ተነባለህ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የጻድቃን የሰማዕታት ወዳጆች እንደምን ሰነበታችሁ? እንደተለመደው የእናታችን የቅድስት ድንግል ማርያም የሕዳር ጽዮን በዓለ ንስ ካህናትና መዘምራን እንዲሁም መምህር ጳውሎስ ሊቀ መዘምራን ቴዎድሮስ መዘምር አባይ ካሳና ሊቀ ጉባኤ መምህር ኤልያስ አስናቀ በተገኙበት በኢትዮጵያ አቆጣጠር ሕዳር 21 እስከ 24 2010 ማለትም ከሐሙስ እስከ እሁድ መዝሙርና የትምህርት መርሃ ግብር ስለሚኖርን የበዓሉ ተሳታፊ እንድትሆኑ በእናታችን በቅድስት ድንግል ማርያም ስም እናሳስባለን። የሳሊተ ምሕረት ቅድስት ማርያም ካቴድራል አስተዳደር ጽሕፈት ቤት።
እኔ ለጣና እርዳታ ማሰባበያና የመዝናኛ ምሽት ትልቅ ታሪክ ባለቤት የሆነው በርካታ ገዳማትን በውስጡ አቅፎ የያዘው እንዲሁም የታላቁ አባይ ምንጭ የሆነው ጣና ሐይቅ በእንቦጭ በሚባል ዓለም አረም ተወሯል። ከወደቀበት አመታት ተቆጥሯል ከወደቀ አመታት ተቆጥሯል ከ3 ሚሊዮን በላይ የሚሆኑ የእርሻ ያሳ በማጥመድ የተሰማሩ ወገኖቻችን ህይወታቸውን የእለት ኑሯቸው አደጋ ላይ ወድቋል። ይህንን ችግር ለመፍታት ሙያቸው የተካተቱት ዶክተር ሰለሞን ክብረት አብረን ጣናን ለመታደግ በሚል ግሎባል ኮሊሽን ኦፍ ጣና ሬስቶሬሽን በሚባል የማህበረሰብ ድርጅት በአሜሪካን ሀገር መስረተውና ቦታው ድረስ ሄደው የመስክ ጥናት አድርገው ተመልሰዋል። ዶክተር ሰለሞን የሚመሩት ድርጅት በውጭ ሀገር ከሚገኙ ኢትዮጵያውያን ጋራ በመተባበር እንቦጭን ለማጥፋት የሚደርጉትን መሳሪያ ለመግዛት የሚያስችል የገቢ ማሰባሰቢያ ተጀምሯል። በአትላንታ ከጊዮን ልማት ማህበር ጋራ በመተባበር እኔም ለጣና የገቢ ማሰባሰቢያ ምሽት ዲሴምበር 9/2017 ተዘጋጅቷል። በእለቱም ዶክተር ሰለሞን በቦታው ተገኝተው ስለ ችግሩ ስፋት ስለ መፍትሄው ገለጻ ያደርጋሉ። እርሶም በዚሁ ቀን ተገኝተው ስለ ጣና ሐይቅ ችግር መፍትሄ የሚያቀርቡበት ገለጻ እንዲሳተፉ እንዲሁም የበኩሎትን ድርሻ እንዲወጡ በትትና ጋብዘነውታል። በተጨማሪ በዚሁ መሰረት የምሽት ሙዚቃ በተለያዩ የመዝናኛ ፕሮግራሞች እራት እና መጠጥ ተጋባዦች መሆን ይችላሉ። ጥያቄ ካለዎት ሙሉ ሰው ያየራድ 603-239-3091 ሙሉ ጎጃም አለልኝ 404-27-5684 ባየ ታደሰ 404-453-1700
እናመሰግናለን። እንግዲህ ይቅርታ እንግዳችን ደራሲና ገጣሚና ደራሲ እመቤት የኢንፎሚዲያ ባልደረባ እንኳን ደህና መጣሽ። እንግዲህ በፕሮግራማችን መጣ በመክንያት በጣም ወደ ኋላ ተጓተናል። እንግዲህ ባለችን ሰዓት መልእክትሽን ታስተላልፊያለሽ። በመጀመሪያ እንኳን ደህና መጣሽ።
እንኳን ደህና ቆያችሁኝ።
እሺ አቴጅም የሚል መጽሐፍ ነው የጻፍሽውና እስቲ ስለሱ አቴጅ ልክ ነኝ?
አዎ አቴጅም።
እስቲ እንዴት ይሄን ስም ሰጠሽው እና ስለ መጽሐፉ ይዘት ተቀላላውን እስቲ ግለጽ አድርጊ ለአድማጮቻችን።
እንግዲህ መጽሐፉ የአጫጭር ትረካዎች የልቦለድ ጽሁፎች ስብስብ ነው። አቴጅም ከስብስቦቹ መካከል ያንደኛው ርዕስ ነው እና ስሙ የተወሰደው ከዛ ነው ማለት ነው።
እሺ እመቤት መንግስቴ ደራሲና ገጣሚ በጣም ኩራብሻለን። እንደው ለኮሚኒቲ መጽሐፍ ውስጥ አለ ምክንያቱም አድማጮችን ቶሎ እንዲገዙ ስለምፈልግ ነው።
ኮሚኒቲ እንግዲህ ሰው ነው። ኮሚኒቲ ግርግዳው ጣራው ሳይሆን በውስጡ ያሉት ሰዎች ናቸውና ጽፈቶች ደግሞ ጠቅላላውን ስለ ሰው የተጻፉ ናቸው። ስለ በተለይ ስለ ኢትዮጵያውያን በርከት አርጎ ደግሞ ልንነጋገርባቸው ይገባል ብዬ ያሰብኳቸውን ሐሳቦች ነው ያሰፈርኩት በትረካ መልክና ምናልባት ደብቀን ወይም አምቀንም ከመንይዛቸው መካከሎች መካከል እኔም በዚህ በኩል አልፌ ነበር እስቲ ይሄንን ነገር እናወራበት የሚል መጎንተል ቢኖረው በማለት ነው የተጻፉት።
በጣም ደስ ይላል። እንግዲህ መቼ ነው አሁን እዚህ ላይ ዲሴምበር ኔክስት ዊክ መሰለኝ
ፕሮግራም የዛሬ ሳምንት እሁድ በኤርትራን ኮሚኒቲ ሴንተር 720 ሃምብሪክስ ሮድ ከ3:30 ጀምሮ የመጽሐፍ ምረቃ ይካሄዳል። እንግዲህ በዚህ አጋጣሚ የኢትዮጵያ ኮሚኒቲ አድማጮችን በሙሉ ልጋብዝ መርጣለሁ።
አዎ አድማጮቻችንም እንደዚህ ጻፊና ገጣሚ ያበረታታሉ በርቱ ተበራቱ ስለሚሉ ብርታታን አድናቆታቸውን ደግሞ በቦታው ላይ መጥተው ተገኝተው እንደሚያበረታቱሽ በርቺ አይዞሽ እንደሚሉሽም ተስፋ አረጋለሁ። በዚህ አጋጣሚ ባለች ሰዓት ላይ የምታስተላልፊያት መልእክት ካለች ልጋብዝሽና ፕሮግራማችን ትላለን።
ኮሚኒቲ ህብረት ነው። በህብረት መካከል ደግሞ አንደኛችንን መደገፍ አለብን። ህዝብ ከሌለ ኮሚኒቲ አይኖርም። ኮሚኒቲው ደግሞ መሰባሰቢያችን ቦታ ነውና እንግዲህ ሁላችሁም ለዛ ህብረት አሳዩ። አንድ ሰው ደግሞ አንድ ስራ ይዞ ሲመጣ መደገፍ ግድ ይላልና አዋካችሁ ደግፉኝ ይላሉ።
በጣም በጣም እናመሰግናለን። እንግዲህ የኢትዮጵያን ኮሚኒቲም ኮሚኒቲሽ ነው የኛ እንዳልሽው ኮሚኒቲ ማለት ህብረተሰብ ነው ብለሻል። የህብረተሰቡ አካል ደግሞ አንዱ አንቺ ነሽ። ስለዚህ ለወደፊት ኮሚኒቲያችን ታገለግያለሽ። ቃል ትገቢያለሽ አሁን
በፈቃደኝነት በጣም
እሺ በጣም አመሰግናለሁ ደራሲና ገጣሚ እመቤት መንግስቴ አትጂብኝ የሚል መጽሐፏን አሳትማ ሶስተኛ መጽሐፍ ነው መነጋችን
ሶስተኛ መጽሐፏን
ነው የሚከተለው ሳምንት እሁድ ታስመረቃለች ተገኙና መርቋት እሷንም መጽሐፉንም መርቋት
አመሰግናለሁ በጣም
ሳሚ ዶክተር ተስፋዬ ያለልከኝ ነገር አለና ምንድነው እስቲ ነው ለማለት
እሺ ዶክተር ተስፋዬ ያሉት ቀደም አቶ ያሱ እየመሩ ነው እንጂ ቹንቱን አላለቀም ገና ማንንም መቅደም ይችላል
በጊዜው ለጊዜው ላሁን ነው እንጂ የገና ነው አላለቀም ማለት ነው አድማጮች ገና ነው ገና አልተጀመረም እሽ ተጀመረና
ቀር እንዳይለው ገና አላለቀም ገና ተጀመረ ነው
እሺ እሺ እግዚአብሔር ይስጥልን እንግዲህ ፕሮግራማችንን ያለቀ ነው አሁን ለሚቀጥለው ፕሮግራም ቦታ መልቀስ አለብን እንሰናበታለን የዛሬው ፕሮግራም ይሄን ይመስል ነበር ከፕሮግራሙ ጋር እኔ ዮናስ ታምሩ በቃሉ አዳነ ሳሚ ተገኝ በጋራ በመሆን ነው እንግዳችን መቤትም ስለመጣችሁ ይሆናል መልካም ሳምንት
Ashe azokeho, ashe azokeho, ashe azokeho.